አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 10 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ሲን ተባጠበ ጤዛን ካተነነ ደሙ የፈሰሰለት ጎሁ ከቀደደ የልቡ ትርታ የጭቆን ከሆነ ጨለማው ሲጠና ደማቅ ኮከብ ካየ ክብሪት እየጫረ ብርሃን ካበራየ ሰውነህን ተበሉት ሰውነሽ አንቺ በሏት የህይወት ትርጉሙ ለሱ ነው የገባው ለሷ ነው የገባት ሞትን መፍራት ከንቱ የሰው ሚዛን ቀናሽ ሆድን መውደድ ውርደት ሰው አድራጊ ርካሽ ሞትን መናት ግሩም ሕይወትን አጣፋጭ ሰብእናን ማስከበር የቁም ሞትን ሰራሽ በጊዜያ ሸዋ ላይ ቆጥያችን ካልታየ በህይወት መዝገብ ውስጥ አሻራ ካልቆየ ኑሮ ማለት ከንቱ እርሻ ባዶ አዝመራ ነፍስን በድን አድርጎ የምጸድ አለና ዳውካ ሀገር ጠፍቶ ዲዮጋንም ሙቶ ከራስ ጋር ጨዋታ ቀናል ኮለት ደርቶ ያን የጠፋ ወኔን ቀንተሌት ፍለጋ አምሮ ከጠፋም ደብቁ ጋጋታ ሀቁን ከልብ ማየት ሐሞትን ማጤኑ ከባድ እየሆነ ራስ መገምገሙ ጥይቷ እስክትጮህ ፉከራ ሽለላ የቁርጥ ቀን ዕለት ሊቀድም ፍርጠጣ ለምን ይወለዳል የበቅቧቃ መንጋ ለአገር ከቶ ላይበች ሁሌም እየጎዳ ራስ ላይ ምርመራ ጥያቄ ከበዛ ይቀድ ይሆን ያጎ ፍርሃት እየጠፋ አድርባይነትም ሞቶ ላይ ይነሳ ከራስ ጋር ጨዋታ ተስፋን ለመፈለግ ነፍስ ሊናን ነጥቶ ሀቅን ለመቃረም ውዥንብርን ገሎ ብሩቀን ለማለም ባቅም ድፍረትን ጽናትን ተላብሶ ታሪክን ለማደስ የባዶ አለናን ከአፍ አስወግዶ እነሱም ንቀውን እኛም ተቀብለን መሬትም ሲነጠቅ አገር ስትወረር ዝምታንም መርጠን ዘራይ ደረስን አብርሃም ደቦጭን ዳግም ገለን ቀብረን የወኔንም ጥጉም አላወቅንም ብለን ሁሉን ተሸክመን ግፉን ሁሉ ችለን ዱርየውም ካድሬ ጳጳስ ነኝ እያለ ልባርካችሁ ሲለን ራስ ደፋን ወደን አንገት ሰበር ለምደን መኖር መበርከትን ካፋችን ለጥፈን ድክመታችን ገሃድ ሱዳንም ወረረን ድክመታችን ገሃድ ወያኔ ያዋረደን ማላዘን ማልቀሱ ምለላው በርክቶ አላዋቂ መሪ ሁሉን አደናብሮ ከሃዲው ሆዳሙ ፈሪው ባገር ሞልቶ ህልም ራእይ ሆኖ ተኖ ብሩቀን ተስፋ በጠራራ ፀሐይ ሁሉ እያንቀላፋ ለአገር ዘፋኝ ብዙ ለአገር ሟች ግን ጠፍቶ ልሙትላት ባይሆን በትችት ተወርፎ ብልጠት የተባለው ጅብና አህያን በረት አሳድሮ የአገር ሽማግሌ ለወገን ማፈሪያ ፍጹም እንቶ ፈንቶ ያ ዝምታም ቢሆን ለበግም አልበጃት ሲያርጇት ሲበልቷት አለና እያሰኛት
ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋዬ ሞቶብኝ ተስፋዬን አያለሁ ተስፋ መቁረጥ አላውቅ እቋቋመዋለሁ ተስፋ መቁረጥ አላውቅ እቋቋመዋለሁ ልታሳድግ ነበር ውነት በጀርባዋ ልታሳድግ ነበር ውነት በጀርባዋ አሳዳጊ ሆነች ሐሰት በጊዜው አሳዳጊ ሆነች ሐሰት በጊዜው ተስፋዬን 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 ጥለውት በአደባባይ ላይ ሲፈራረቅበት ብርድና ፀሐይ ለጠላት ደስታን ለወዳጁ አይዋይ ለጠላት ደስታን ለወዳጁ አይዋይ መሮት ተሰደደን ተስፋውን ሳያይ 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 ሳያይ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 10 በሚያዝያ 21 ቀን የምሽት ሰልፍ በተደረገ በማግስቱ የተገደሉት ቤታቸውም የተጣለው በግንፍሌ ድልድይ በጎጃም መንገድ በኮተቤና በአቃቂ ነበር። በሰልፉ ማግስት ከተረሸኑት መካከል ጥቂት ከሞት የተረፉ ልጆች እንደነበሩ ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያዩ ሆስፒታሎች ሂደው ሕክምና አግኝተዋል። ዶክተሮች ነርሶችና የመዝገብ ቤት ሰራተኞች በሙሉ በመተባበር በጥይት የተመቱት ልጆች ማንነት ሳያውቁ ሕክምና ያደረጉ በፍጥነት ከሆስፒታል በማውጣት ሕይወታቸውን አትርፈዋቸዋል። የምታውቀው አጋጣሚ አለ? እስር ቤት ያወቁት በቦ በዚህ ጉዳይ ላይ ሁለት አጋጣሚዎችን ነግሮኛል። እንደ በቦ ከሆነ ቆስለው ሆስፒታል የገቡ ልጆችን ለመታደግ አንድ ቡድን በወጣት ሊጉ የጥቃት ጥበቃ ክንፍ ተቋቁሞ ነበር። አንድ ልጅ ቆስሎ ካመለጠ በኋላ ቤተሰቦቹ ራስ ደስታ ሆስፒታል ይወስዱታል። መረጃው እንደተሰማ በቦና ጓደኞቹ ይላካሉ። እዚያ ሲደርሱ ልጁን ያጡታል። ምክንያቱን ያወቁት በማግስቱ ነው። ቀደም ብሎ ደህንነቶች ቆስሎ በመታከም ላይ ያለ ወጣት እንዳለ ደርሰውበት ነበር። ሆስፒታል በመሄድ የሕክምና ፋይሉን ይጠይቃሉ። ፋይሉ ለጊዜው ይጠፋል። ደህንነቶቹ እንዴት ፋይል ይጠፋል በማለት የዕለቱን ተረኞች ያፋጥጧቸዋል። ይህን የሰማች የሆስፒታሉ የጽዳት ሰራተኛ ልጁ ተኝቶበት የነበረው ክፍል ትገባና ለአስታማሚናቱ ሹክ ትላቸዋለች። እናት ግሉኮሱን ነቃቅለው ልጃቸውን በጋቢ ሸፍነው ይዘውት አምልጠዋል። ሌላው የነበበው ተልእኮ ደግሞ በጥቁር አንበሳ ነበር። ቆስሎ የተኛን የእኛን አባል መንገደኞች ነበሩ ሆስፒታል ያደረሱት። እንደተለመደው ደህንነቶች ሰምተው ማጣራት እንደሚያደርጉ ጭምጭምታ የሰማች የኛ ባል ነፍስ የጤና ረዳት ለድርጅቱ መረጃ ትሰጣለች። እነበቦ በፍጥነት ደርሰው እንደ ቤተ ዘመድ ኮሪደር ላይ እግሩን የሚያስታታ አስመስለው ይዘው ተመለጡ። ይሄ ሁሉ ግን ምን ተጻፈ? ምን ተነገረ? እንደነበቡ አይነቱ አንቱለት በህይወት የተረፉ ጀግኖች ጀግዷቸውን መተረክ አይፈልጉም። እሱንም ተወውና እንዳልኩ የዚያን ለጥልቅት ይሁን የሌሎችን ከሙላ ጎደል እና በተበጣጠሰ መንገድ ምርጫው ደርሶናል። ዝርዝሩ ግን የተነገረው እኛም በቅጡ የሰማነው ደርግ ከወደቀ በኋላ ነበር። ማንኛውም ከቀናት በኋላ ሞራላችን እንደገና ተነቃቃ። ከሐዘንና ከድንጋጤ ድባብ ወጥተን ለሌላ ዙር እልቂት ተዘጋጀን። በቃ ጨረስኩ። ትንሣኤ ይህን ካለ በኋላ ከተቀመጠበት ተነስቶ ከመደርደሪያ ውስጥ አንድ ዳጎስ ያለ ፎቶኮፒ የተደረገ መጽሐፍ ሰጠኝ። እነዚያ አውሬዎች ምን እንደሰሩ አንብብ። በተለይ በሰልፉ ምሽት አንድ የሆስፒታል ሰራተኛ ያየውን ተመልከት አለኝ። ደም ያዘለ ዶሴ በጊዜያዊ ወታደራዊ አስተዳደር ደግ ወይም መንግስት አባላት በንጹሃን ዜጎች ላይ የተፈጸመ ወንጀል ዘገባ የልዩ አቃቤ ሕግ ጽህፈት ቤት ጥር 2002 አዲስ አበባ ይላል። እንዲህ አይነት መጽሐፍ ያለ አይመስለኝም ነበር አልኩና መጽሐፉን ይዤ ወደ ቤቴ ሄድኩ። ቅዳሜ ቀን ጀምሬ ሳላቋርጥ በማንበብ እሁድ ቀን ጨረስኩት። ስለ ደርግ ፍጅት ብዙ ተነግሯል። እዚያ መጽሐፍ ላይ የተጠቀሰው ግን ይፈጸማል ብዬ በእውኔም በህልሜም አስቤም አላውቅም። ገያፓ አባላት ብቻ የሆኑ ሰዎች ብቻ የሰጡትን የምስክርነት ቃሎች ላይ ምልክት አደረጉ። እነዚያ መካከል 3-4 የሆኑትን ወረቀት ላይ ገለበጥኳቸው። ከትንሣኤ ታሪክም ጋር በሁኔታ በጊዜና በቦታ የሚጣጣመውን ደግሜ ያነበብኩ። ከነዚህ መካከል በሚያዝያ 21 የሰላማዊ ሰልፍ እልቂትና በቀይ ሽብር ወቅት ሁኔታውን የመሰከሩ የሁለት ሰዎች ምስክርነት ነበር። አንደኛው በዳግማዊ ምኒልክ ሆስፒታል ውስጥ የአስከሬን ምርመራ ሰራተኛ ሲሆን፣ ሁለተኛው ደግሞ ሬሳ አንሽ መኪና ሹፌር ነበር። ምኒልክ ሆስፒታል አስከሬን ምርመራ ክፍል እሰራለሁ። የአስከሬን ብዛት ቁጥሩን መለየትና ምን ያህል ነው ብዬ መናገር አልችልም። ከምድር አንስቶ እስከ ጣራ ድረስ አስከሬን በአስከሬን ላይ ተከምሮ፣ የሟቾች ቤተሰቦችም በአስከሬን ላይ እየቆሙ ልጆቻቸውን ሲፈልጉ አይቻለሁ። አስከሬን ናቸው ተብለው ከመጡት መካከል ጥቂቶቹ ሕይወት እየዘሩ ውሃ ውሃ በማለትና ሌላም ነገር በመናገር ይለፈልፋሉ። አንዲት ቀጠን ያለች 20 ዓመት የሚሆናትና አንድ ጠይም ከ20 እስከ 25 የሚሆነው ወጣት ከሌሎች አስከሬኖች ጋር ማንነታቸውን የማላቃቸው ሰዎች አምጥተዋቸው ከሄዱ በኋላ ሴቷ ዶክተር ፍቅሬን ጥሩልኝ አድኑኝ እያለች ትናገር ነበር። ገጽ 263 አምቡላንስ መኪና በሽተኛ ማመላለሱ ቀርቶ በቀይ ሽብር ምክንያት የተገደሉትን ሰዎች እያነሳን ወደ መቃብር ቦታ መውሰድ ጀመር። ተጥለው የሚገኙት በብዛት ፒያሳ፣ አንበሳ ጋራዥ አካባቢ ነበር። አብዛኞቹ እጃቸው ታስሮ ነበር የሚገኙት። ከደርግ ጽሕፈት ቤት ሬሳ የምናወጣው ከምሽቱ 1 ሰዓት በኋላ ሲሆን በየከተማው የወደቁትን የምናነሳው ሌሊትና ጠዋት ነበር። በየዕለቱ በግምት በአማካይ ከ20 የማያንስ ሬሳ እኔ በሚይዘው መኪና ይነሳ ነበር። በመደበኛነት የምናነሳው በሁለት መኪና ሲሆን አስከሬን በሚበዛበት ጊዜ ከሌላ ቦታ መኪና ይመጣና ያነሳ ነበር። በማዘጋጃ ቤት ተቀጥረው የሚሰሩ ጉድጓድ ቆፋሪዎችና ቀባሪዎች ስላሉ ይቀብሩ ነበር። በዚህ አስከሬን የማንሳት ስራ ላይ እስከ 1970 ዓመተ ምህረት ድረስ ማንዳመት ፈርቻለሁ። በወቅቱ አስከሬን የሚቀበርበትን ቦታ አሁንም ማውቀዋለሁ። በቀሽብር ጊዜ ለሪትም ቀንም ወደ ቤታችን አንሄድም። እሳት አደጋ መከላከያ የምናድርበት ቤት ተሰጥቶን ነበር። ጉድጓድ ቆፋሪዎቹና ቀባሪዎቹ እዚያ ቦታ ቤት ተሰጥቶላቸው ለሪትም ቀንም እዚያው አይጠፉም። ምግብ የማንበላበት ጊዜ ነበር። ሰው በቀሽብር በየመንገዱ በየቀበሌው በየከፍተኛው መገደል እስኪያቆም ድረስ እረፍት አልነበረንም። ገጽ 260 እስከ 263 የሁሉ ልቂት ሲካሄድ የኢሕአፓ መሪዎችም ሆኑ ሌሎች አባላት ለምን ማፈግፈግ እንዳትፈለጉ ግራ የሚገባ ነገር ነበር። ይህን በተመለከተም ድርጅታቸው ቢያንስ ከ1969 ዓመተ ምህረት ሰልፍ በኋላ የሰው ኃይሉን የማዳን እቅድ ለምን እንዳልነደፈ የሚያውቀው ነገር ካለ እንሳይን ጠየቅኩት። በግሌ የኢሕአፓ ትልቁ ህጸጽ አለማፈግፈግ ነው ብዬ አምናለሁ። ትግሉ መቆም አልነበረበትም። ሆኖም ማፈግፈግ ይቻል ነበር። መሪዎቻችን እንደ ጧፍ እየነደድን የነበርነውን አባላት አቅጣጫ የማስያዝ ኃላፊነት ነበረባቸው። ሆኖም አላደረጉትም። ለምን ቢሉ ራሳቸውም እንደ ቅጠል ሲረግፉ እንኳ አልታወቃቸውም። ራሳቸውን ለማዳን ማፈግፈግ ያልቻሉ መሪዎች ተከታዮቻቸውን እንዴት አፈግፍጉ ይላሉ? ማፈግፈግን እየቀፈፋቸው እኛንም ማፈግፈግ እንዲቀፈን አደረጉን። ተራ በተራ ሲወድቁ እኛም ተከትለናቸው ወደቅ። ለምሳሌ በ1969 ዓ.ም የመጀመሪያ ወራት የአዲስ አበባው የኢሕአፓ በይነ ቀጠና አባላት ከስብሰባ ሲወጡ በጥቆማ የተያዙት ሁሉም ነበሩ። አንዱ ብቻ ነው ያመለጠው። እሱም ቢሆን ከታሰረ በኋላ አምልጦ ነው። መሳሪያ ስላላሳያችሁ በማለት መርማሪዎቹንና ወታደሮቹን የኢሕአፓ አባላት ያሉበት ቤት ውስጥ ማገዳቸው። ጓደኞቹ ወታደሮቹን ገለው እሱንም ይዘው አመለጡ። እንግዲህ ከዚህ በይነ ቀጠና አባላት መካከል በሕይወት የተረፈው በኋላ ግን ተገሏል እሱ ብቻ ነው። ከዚያ በኋላ እነሱን ተክተው ሌሎች ተመረጡ። በወራት ውስጥ አብዛኞቹ ታሰሩ ወይም ሞቱ። በመጀመሪያው የመጋቢት ወር አሰሳ ብቻ ዶክተር ተስፋዬን ጨምሮ 6 ቁልፍ የኢሕአፓ ሰዎች ሞተዋል። ድርጅቱ እነሱን ተክቶ ትግሉን መቀጠል እንጂ ማፈግፈግን አልፈለገም። እንደገና በሁለተኛው አሰሳ 6 ቁልፍ ሰዎች ሞተዋል። አሁንም እነሱን መተካት እንጂ ማፈግፈግ አልተመረጠም። መሞት፣ መተካት፣ መሞት፣ መተካት። የበላዮቻችን ጽናትና ችኮነትን ያመሰቃቀሉት ይመስላል። አንዱ እጁን አልሰጥም ብሎ ከፎቅ ይወረወራል፣ ሌላው መርዙቶ ራሱን ይገድላል። ቀሪው ላለመማረክ እየሮጠ ጥይት ይርከፈከፍበታል። ያደላቸው በአንድ ሽጉጥ ከመትረየስ ጋር ተፋልመው ይሞታሉ። ያላደላቸው ደግሞ ስብሰባ ላይ እያሉ ተጠቆሞባቸው ይያዛሉ ወይም በክላሽንኮቭ ይታጨዳሉ። የበላዮቻችን መጨረሻ በአብዛኛው ይኸው ነበር። የሚገርመው የእነሱን ሞት መረጃ አይነግሩንም። እዚያ ሁሉ የማዕከላዊ ኮሚቴና የፖሊስ ቢሮ አባላት መካከል ቀደም ብለው ወደ አቲምባ ጎንደር ለሥራ ከሄዱት 2 ሰዎች ውጭ ከአዲስ አበባ ያመለጠው አንድ ሰው ብቻ መሰለኝ። ለምን እነሱ እንኳ ተረፉ ካላል በስተቀር ክህደት ፈጸማችሁ ብሎ ማን ሊጠይቃቸው ይችላል? የበይነ ቀጠና አባላት አንዱ ሲሞት ሌላው እየተተካ በተደጋጋሚ ያልቀዋል፣ ከአንዲት ልጅ በስተቀር። ወደ መጨረሻው አካባቢ የተመረጡ ካልሆነ በስተቀር የዞን አባል የነበረ ልጅ በሕይወት ካለ የተአምር ተአምር ነው። ለማንኛውም ትግሉን ሳያቆሙ ማፈግፈግን መጠየፍ ውጤቱ ትውልዱን ለሽንፈትና ለእልቂት ዳረገው። ምን ትዝ እንደሚለኝ ታውቃለህ? የእኛ ሁኔታ የማይጨው ጦርነትን ታሪክ ያስታውሰኛል። አርበኞቻችን ከላይ ካውሮፕላን በሚጣል የመርዝ ጋዝ ከስር በመድረ ባንዳና ተራሽፍታ እየነደዱ ባልተመጣጠነ መሳሪያ እየተዋጉ ማፈግፈግን ጠልተው እንደቅጠል ረገፉ። ታዲያ እኛ የማይጨው አርበኞች ቀጥታ ግልባጮች አልነበርንም? ልዩነታችን ገዳዩ የራሳችን ፋሽስት መንግስት፣ ሟቾች ደግሞ የራሳችን ዜጎች መሆናቸው ነው። ማን ነበር እኛው ነን በሚል ርዕስ ግጥም የገጠመ? እኛም በተራችን ቆራጦቹም እኛው ገዳዮቹም እኛው የሞትነውም እኛው በሚል ለምን ግጥም እንደማንጽፍ ይገርመኛል። በቂታስ ቢኖረንም ከዚያ በላይ ውይይቱን መቀጠል አልፈለግኩም። ምዕራፍ 9 እኒያ ልጆች። በመግስቱ ሁለታችንም ስራ ስላልነበረን ተገናኘን። እስቲ ስለንደንት ልጆች የግል ጠባይም ቢሆን ንገረኝ ትዝ ስለሚሉ ብቻ ስለው፣ ይህ አባ ልጆች ከሞላ ጎደል ተመሳሳይ ናቸው። ማንን አንስቼ ማንን ልተዋልና ስለ ጥቂቶቹ ጓደኞቹ አጫወተኝ። አቤ፣ ስለ አቤ በቀደም ዕለት የጠቀስኩልህ ይመስለኛል። መስቀል አደባባይና አካባቢው ተመድቤ ሥራ ከጀመርኩ ከወራት በኋላ ለሥራ የተገናኘሁት ልጅ ነው። በርካታ ሥራዎች አብረን ሠርተናል። ስንገናኝ የሰብዞን አባል ነበር። በ1969 ዓመተ ምህረት የመጀመሪያ ወራት አካባቢ ይመስለኛል ተያዘ። በወቅቱ የዩኒቨርሲቲ ተማሪ ነበር። የተያዘው በራሱ ጥንቃቄ ጉድለት ነው። የድርጅቱን ጥይቶች በትንሽ ካርቶን ውስጥ አድርጎ 6 ኪሎ ዩኒቨርሲቲ ለመግባት ሲሞክር ነበር ዋናው በር ላይ በጥበቃዎች ፍተሻ የተያዘው። እቤቱ ሄዶ ለማስቀመጥ ጊዜ ስላጠረው ወይም ስላልተመቸው አደጋ ላይ ወደቀ። ሐሳቡ ጥይቱን ለጊዜው ዩኒቨርሲቲ መኝታ ቤት አስቀምጦ በሌላ ቀጠሮ ለሚያገኘው ልጅ ለማስተላለፍ ነበር። አቤ ለአብዛኛው አባላት ፍጹም ቆራጥና ጎበዝ ሰው ነበር። ከዩኒቨርሲቲው ጥበቃ ጀምሮ ወደ ፖሊስ ምርመራ ክፍል እስኪተላለፍ ድረስ የሰጠው ቃል አንድና አንድ ብቻ ነበር። ምን መሆኑን ያላወቅኩት ነገር መንገድ ላይ አግኝቼ ወደ ዶርም ወስጄ ላየው ፈልጌ ነው የሚል ነበር። ቢያስፈራሩት፣ ቢያባብሉት፣ ቢደበድቡት፣ ቢቀጠቅጡት መልሱ ይኸው ነበር። ያቤ ብታሰር በሪጅናችን የተወሰነ ጉዳት አምጥቷል። ዋናው መዋቅርና በተዛማች ኮሚቴዎች ውስጥ ይሠራ ስለነበር በድንገት ለእስር መደረጉ ሥራችን ላይ ጫና ፈጥሮ ነበር። ሌላ ልጅ እስኪ ተካኝ ድረስ በሱ ቦታ ሆኜ ለጥቂት ወራት ሰርቻለሁ። ያቤ ጽናት በከንቱ አልቀረም። በደህንነቶች ጥቁር መዝገብ ውስጥ ሰፍሮም ቢሆን ከወራት በኋላ ተፈታ። ከተፈታ በኋላ አንድ ላይ መስራታችን ትዝ አይለኝም። ሆኖም አልፎ አልፎ ስንገናኝ እንደ ጓደኛ እንጨዋወት ነበር። አቤ ቀልደኛም ነው። መሰደዱና ግድያው ተጧጡፎና ባንጃ ጉዳይ ድርጅታችን ሲታመስ በነበረበት ወቅት መንገድ ላይ ተገናኘን። ሥራ እየሠራው መሰለህ እንዴ? መዋቅራችን እንዳሮጌ ጨርቅ ሲበጣጠስ፣ የተበጠሰውን ስቀጥል፣ የተቀደደውን ስሰፋ፣ የተቦጨቀውን ስደርት ነው ሙለው ብሎ ያሳቀኝን እስካሁን አረሳውም። ከዚያ ጊዜ በኋላ አቤን ያገኘሁት ከ17 ዓመት በኋላ ነው። አቤት እንዴት ደስ እንዳለኝ! ትዳር ይዞ 4 ልጆች ወልዶ ነበር። ክፍለ አገር በመምህርነት በመስራት ላይ እያለ አዲስ አበባ ለረፍት መጥቶ ነው የተገናኘ ነው። ከዚያ በኋላ ለጥቂት ጊዜያት እየተገናኘን ቆይተን እንደገና ግንኙነታችን ተቋረጠ። በወቅቱ የሞባይል ስልክ ስላልነበር እንደተለያየን ቀረን። አቤ የት ነህ? ጌታ ነህ? እኔ ጌታ ነው የምለው። መስቀል አደባባይ አካባቢ ቀበሌ 07 ውስጥ ነዋሪ የነበረ ጓደኛዬ ነው። የእነ ጌታ ቤት አሁን ፈርሷል። ፍላሚንጎ ተሻግሮ በነበረው ረባዳ ቦታ ላይ ነበር። ሽመልስ አብቴ ሁለተኛ ደረጃ ትምህርት ቤት እያለሁ ነው የማውቀው። ቀጠለና ረጅም ፈርጣማ ሰውነት ነበረው። ያደገው ክፍለ ሀገር ከዘመድ ጋር ነበር። ኋላ ላይ ወላጆቹ ወደ ነበሩበት አዲስ አበባ መጥቶ ነው የኖረው። ጌታን በጣም ነው የምወደው። ለነገሩ በጣም የዋህ ሰው ስለነበረ ሁሉም ሰው ይወደው ነበር። ከጌታ ጋር ጓደኞች ስለነበር እቤታቸው በተደጋጋሚ ሄዳለሁ። አራት የሚሆኑ ወንድሞችና እህቶች ነበሩት። የጌታ ቤተሰብ እንደ ብዙ ወላጆች በወቅቱ በኢኮኖሚ ዝቅተኛ የሚባሉ ነበሩ። ጌታ ጨዋና ቁጥብ ነበር። ማንም ሰው የኢሃፓ አባል ነው ብሎ የሚጠረጥረው አልነበረም። እንደ ብዙዎቻችን ሲወጣና ሲገባ ሲንከራተትም አይውልም። ምናልባት የሥራ ድርሻው ጸባይ ሳይሆን አይቀርም። ብዙ ጊዜ ከአካባቢው አይጠፋም። ጊዜ ሳገኝና ቀጠሮ ከሌለኝ እቤቱ ሄጄ ጠራውና ሻይ ቡና እንላለን። ድርጅት ውስጥ ለአጭር ጊዜ አብረን ሰርተን እሱ ወደ ሌላ መዋቅር ሲተላለፍ ተለያየን። ከዚያ በኋላ ስንገናኝ ጨዋታችን ብዙ ጊዜ ከፖለቲካ ጋር አይያያዝም። አንድ ምሽት ሰፈራችን ኦሊምፒያ አካባቢ ፍቅረ ሰላም ቡና ቤት በረንዳ ላይ ቁጭ ብለናል። በመሃል በዋናው መንገድ ላይ ይሄድ የነበረ አንድ ሰው ስሙን ጠርቶ ሰላም ይለዋል። ለሰላምታው ምላሽ ለመስጠት ከተቀመጠበት ሲነሳ የሆነ ነገር ወደቀበት። እኔ የተቀመጥኩበት ወንበር ስርም ተንሸራቶ ገባ። ጎንበስ ብዬ ሳይ ሽጉጥ መሆኑን አወቅኩ። ክው ብዬ ቀረው። ጌታ ብዙም አልደነገጠም። ድምፁን ዝቅ አድርጎ ቀስ ብለህ አንሳው አለኝና ወደ ጠራው ሰው በፍጥነት ሄደ። በአጋጣሚ በረንዳው ላይ ሌላ ሰው ስላልነበር ከጉድ ወጣን። ሽጉጡን በእግሬ ወደፊት እየገፋፍ ለማንሳት ስዘጋጅ የቡና ቤቱ አስተናጋጅ ወደ ውጭ ሲወጣ በመስኮት ስላየችው ሂሳብ ልትቀበል ወደ በረንዳ ወጣች። ልጅቷ የድርጅታችን ደጋፊ ስለነበረች አውቃታለሁ። ሄደ እንዴ ብላ እሱ የተቀመጠበት ወንበር ላይ ቁጭ አለች። ሰው እያነጋገረ ስለሆነ ቡና ድገሚ ብዬ በዘዴ አስነሳዋል። ቆይ ቆይ፣ ሴትኛ ዳሪዎችም የእናንተ አባል ነበሩ? የሰው ጨዋታ ታጠነዛለህ። ይሁን ኮሬኛ ነገር ነህ። እኔ በሙሉ አባልነት የማውቃቸው ሴትኛ ዳሪዎች አልነበሩም። ሌላ አካባቢ ግን እንደነበሩ ሰምቻለሁ። አሁን ያልኩ ፍቅረ ሰላም ቡና ቤት ውስጥ ሶስት የሚሆኑ ሴተኛ ዳሪዎች ለድርጅታችን ወርሃዊ መዋጮ የሚያዋጡ ነበሩ። ልጅቷ ወደ ውስጥ ስትገባልኝ ሽጉጡን በፍጥነት አንስቼ እጎኔ ሻትኩት። ጌታ ከመነሻው ለምን ሽጉጥ ይዞ እንደወጣ ከያዘም ለምን እንዳልተጠነቀቀ እየገረመኝ ሳለ ሰውየውን ተሰናብቶ ተመልሶ መጣ። በፊቱ ላይ ምንም አይነት የድንጋጤ ምልክት አይታይም። ምንም እንዳልተፈጠረ ሁሉ የሽጉጡን ጉዳይ ትቶ ስለ ሰውየው ደላላነት ማውራት ጀመረ። እኔም ማስበው ስለ ሽጉጡ ስለነበረ የሚለውን ሁሉ አልሰማሁትም። አስተናጋጇ በድጋሚ ያዘዝኩትን ቡና አምጥታ ወንበር ስባ ከእኛ ጋር ቁጭ አለች። ብዙ ሳንቆይ አልቀረንም። እኔ በሐሳብ ስለተዋጥ ብዙም አላወራውም። ሁለቱ መድረኩን ይዘውት ቆዩ። በመጨረሻ ቀኑ እየመሸ ስለነበር ተነሳን። የእሱን ቤት አቅጣጫ ይዘን ስንሄድ ሽጉጥ እንዴት ይዘህ ትዞራለህ? ከያዝከስ በሥርዓት አትይዝም እንዴ ስለው የአባቱ ሽጉጥ እንደሆነና ሊሸጡት ፈልገው ገዢው ቀደም ብሎ የጠራው ሰው መሆኑ ነው፣ በዋጋ እንዳልተስማሙ ይተርክልኝ ገባ። ይህን ኮሚክ የሆነ የኢሃፓ ዲሲፕሊን ለመቀበል አንቀም ስላል ነበረኝ ተሰናብቼው ተለየሁት። በሱ ቤት እኔም መደበቁ ነው። ለነገሩ በሱ ቦታ ብሆን እኔም ተመሳሳይ የውሸት መልስ መስጠቴ አይቀርም ነበር። ወደ ቤቴ ሲሄድ ሳቄ መጣ። ከሁሉም በጣም ይገረመኝ በፊቱ ላይ ምንም አይነት ለውጥ አለማየቴ ነበር። ሽኩቱ ከኪሱ ሲወልቅ ለማንሳት የተጨነቅኩት እኔ እንጂ እሱ አልነበረም። ከ30 ደቂቃ በላይ በሐሳብ ተውጬ የቀረሁት እኔ እንጂ እሱ አልነበረም። ያልበቃ ብሎት ህፃን ልጅ ይሁንኩ ይመስል ስለ ሽጉጡ ተረት ተረት መሰል ታሪክ አወራልኝ። አባቱ ሽጉጥ ይቅርና ጩቤ እንኳን ይኖራቸዋል ብዬ አልገምትም። ምን ይሰራላቸዋል? ባለሀብት አይደሉ፣ ወታደር አይደሉ። የሀፋ ነገር እስር ቤት ሆኜ እንደሰማሁት ጌታ በ1970 ዓ.ም ጥር የካቲት ወር አካባቢ ነበር ቆስሎ የተያዘው። ከፍተኛ ጥቂት ወራት ካሰሩት በኋላ ከወላጆቹ ቤት ፊት ለፊት ፍላሚንጎ አጠገብ ገለው ጣሉት። ነፍስን በገነት ያድርገልን ጓደኛዬ፣ መቼም ማረሳህም። ትንሣኤ ከመቀመጫው ተነስቶ አንዲት ትንሽ ጉርድ ፎቶግራፍ ሰጠኝ። ጌታነህ ጅንስ የሚመስል ጃኬት አድርጓል። ስልክክ ያለ አፍንጫው ላይ ትንሽ ጠባሳ ትታያለች። እንደ ዘመኑ ልጆች ጸጉሩ መለስተኛ አፍሮ ነው። ትንሣኤ ትንሽ ከተከዘ በኋላ ስለሌላኛው ጓደኛው ቀጠለ። አባይነህ። አባይነህ የወሎ ሰፈር ልጅ ነው። የዩኒቨርሲቲ ተማሪ ነበር። ቁመቱ ዘለግ ያለና መልኩ ወደ ጠይምነት የሚያደላ ነበር። እኛም ኢህአፓን እንወዳለን እንላለን። ድርጅቱን እንደሱ የሚወድ ሰው አይቼም አላውቅ። ስቀልድበት ኢህአፓው እያልኩ ነበር የምጠራው። ይኸው አጉል ቀልድ ለምዶብኝ አንድ ቀን አንተ ኢህአፓ ብዬ ካፌ ውስጥ ጠርቼው በአካባቢው ተቀምጠው የነበሩ ሰዎችን ትኩረት ስቤ ጉድ ሆነን ነበር። የሚገርመው የአእምሮ ፍጥነት ነበር። መሳሳቴ ገብቶት እየሳቀ ከኢህአፓም ሳልሆን ከመንግስትም ሳልሆን እንዳታስገድለኝ አለና ሰዎቹን አስቆ ስህተቴን እዛው አርሞኛል። በትንሹም ቢሆን ድፍረት፣ ቁርጠኝነትና ደከመኝ ሳይሉ መስራት ከሱ የተማርኩ ይመስለኛል። መሰራት ያለበት ስራ ሳይሰራ ከዘገየ ማልቀስ ነው የሚቀረው። ይህን ቀላል ስራ በተባለ ጊዜ ውስጥ ካልሰራን ለምን ድርጅቱን ጥለን አንወጣ ማለት ይቀናዋል። ከአባይነህ ጋር ቅርበታችን የጓደኛ ያህልም ጭምር ነበር። ሁለት የማይረሱኝ ትዝታዎች አሉት። አንድ ጊዜ 4 ኪሎ አካባቢ ስብሰባ ነበረን። ረፈድ ሲል ስለጀመር ከምሳ በኋላ በጣም ቆይተን ነበር የጨረስነው። ከስብሰባ ስንወጣ ረሃብ አጣድፎናል። ገንዘብ እኔ ጋ ይኖራል ብሎ አስቦ በል ምሳ ብላኝ ይለኛል። እኔም ለምሳ የሚሆን ብር ስላልነበረኝ በል ምሳ ግዛልኝ አልኩት። የሚገርመው ሁለታችንም አንድ ላይ ነበር ጥያቄውን ያቀረብነው። የጥምጥሞሹ ሳቅ በሳቅ አደረገን። እዛው ሌላ ግጥምጥሞች ተፈጠረ። ሁለታችንም በየፊናችን ሌላ ቀጠሮ ስለነበረ ቤታችን ሄደን ለመመለስ ጊዜ አጥሮናል። ሶስተኛው ግጥምጥሞች ነበር። ሁለታችንም በጠዋት ስለወጣን ቁርሳችንንም አልበላንም። ቅርብ የዘመድ ቤት ሄደን ለመብላት ስናስብ አራተኛው ግጥምጥሞች አይፈጠር መሰለህ? ሁለታችንም ተመሳሳይ ሰፈር ዘመድ አለን። የአሁኑ ሼራተን ፊት ለፊት የፈረሱት ቤቶች አካባቢ ነበር። ከዚያ በኋላማ ረሃቡ ጠፍቶ ሳቅ በሳቅ ሆን። በዛው ተያይዘን ሄድ። እኔም አጎቴ የጌታነህ እናት ቤት ሄጄ ቡና ተፈልቶልኝ ቤት ያፈራውን በልቼ ወደ ጉዳይ ሄድኩ እልሃለሁ። ዘመድ የምትጠይቁ እየመሰላችሁ ትበሉ ነበር ማለት ነው? በበኩሌ የምሳ ሰዓትና በቂ ሰዓት አይገጣጠምልኝም እንጂ ብቀላውጥ ደስታውን አልችለውም። የራሴ ሰዎች ቤት ነው፣ ለዛውም እጠይቃቸዋለሁ። በሁለትም ይሁን በሶስት ወር በመሳሳት በቂ ጊዜ ካለኝ የሚቀርበኝ ዘመድ ቤት ሄድ ነበር። ሾላና አዋሪ አካባቢ ካለው አክስቶቼ እልፍየና የሺ ቤት ጎራላለሁ። 4 ኪሎ ከሆን ያጎቴ ልጅ ከነሚሊ ቤት ሄጄ ቀዳለሁ። ወደ ሽሮ ሜዳም ስከሄድ ሌላዋ ያጎቴ ልጅ ትዕግስት እናት ቤት ሄዳለሁ። መሀል ፒያሳ ደግሞ የአባቴ ቤት ነው። አንታላቁማት አበይ ጠፍሲሃ እያለች ሸዋዬ እናቴ ምሳ ታበላኛለች። ወደ ስታዲየም አካባቢም እንዲሁ ሌላ እናት አለችኝ። ትዕግስት ጋር መሄድ በጣም ያዋጣል። እፊቷ ሲጋራ ጨሳለሁ አልፈራትም። ለትንባሆው ትልና ሁለት ሶስት ብር ትሰጠኛለች። ታዲያ ምን ትፈልጋለህ? አሪፍ ቅሪውጥና አይደል? ይልቅ ከባድ ነገር እንዴት እንዴት ከመታሰር እንዳመለጥ ላውራልህ። አንድ ጊዜ ሶስቱንን አንድ ላይ አድረን ነበር። ቦሌ ሩዋንዳ መታጠፊያ ትንሽ ገባ ብሎ ነው የገባነው። ከመሸ በኋላ ነበር። በተወሰኑ ደቂቃዎች ልዩነት ተነጣጥለን ብንገባም የሆነ አብዮት ጥበቃ ጨለማ ውስጥ ሆኖ ቢያንስ ሁለታችንን አይቶናል። በኋላ እንደሰማነው አብዮት ጥበቃው ስንገባ ያየን ልጆች ጸጥ ልጦች ነበር። ለማረጋገጥ ፈልጎ እስክንወጣ ድረስ እዛው ሆኖ ጠበቀን። አልወጣ ስንለው ከሌሎች አብዮት ጥበቃዎች ጋር ቤቱን እንፈትሽ ብለው ይመጣሉ። ግቢው ውስጥ ኃይለኛ ውሻ ስለነበር አጥሩ አጠገብ እንኳ አላስጠጋላቸው። ቤት ውስጥ የነበረችው ወጣት ልጅ ችግር ካለ ምልክት እንድትሰጠን ላክናት። አብዮት ጠባቂዎቹ እየጮሁ ውሻውን እንድታስርና በሩን እንድትከፍት ሲያዟት ሰማን። ለምንድን ነው መከፍተው? እናንተ እነማን ናችሁ? እያለች ደጋግማ ስትጠይቃቸው አብዮት ጠባቂዎች መሆናቸውን ይነግሯታል። ለእኛ ምልክት እንዲሆነን የምን አብዮት ጥበቃ እያለች ስትጮህ በጓሮ በኩል የጎረቤት ቤት አጥር ዘለን ገባን። ዋናውን በር በግድ አስከፍተዋ ሲገቡ ስለተሰማን ከነበርንበት ግቢ ወጥተን ዋናው መንገድ ላይ ወጣን። ሰዓቱ ከምሽቱ 5 ሰዓት አካባቢ ስለነበር መንገድ ላይ የሰው ዘር አይታይም። ዋናው የቦሌ መንገድ ላይ 2 ፖሊሶች የድልድዩ ጠርዝ ላይ ቁጭ ብለው ወሬያቸውን ይጠርቃሉ። ሰዓት እላፊ ስለሆነ መንገድ ላይ መንቀሳቀስ አደገኛ ነው። ስለዚህ ወደ ኋላ ተመልሰን በወንዙ ጥግ ጥግ አድርገን ድልድዩ ስር ገባን። እዛው እንዳለፈት ከሌሊቱ 6 ሰዓት ሆነ። ፖሊሶቹ ድልድዩን ለመጠበቅ የተመደቡ ስለነበር ከአካባቢው አራቁም። ለነገሩ እነሱ ባይኖሩም ሰዓት እላፊ ስላለፈ ወጥተን ለመሄድ አንችልም። በዚህ ላይ ሁላችንም ወረቀት ይዘናል። ያለን አማራጭ እዛው ማንጋት ነበር። አንደኛው ልጅ ተመልሰን ወደ ቤት እንድንገባ ሐሳብ አቅርቦ ነበር። እኔና አባይነህ ግን ስለቀፈፈን አልፈለግንም። እዛው አደራችሁ ማለት ነው? ታዲያስ ማደሩ ባልከፋ? አሳራችን መች አለቀ? ለካ የድልድዩ ስር ቋሚ የጅቦች መንገድ ነበር። መጀመሪያ ከአንድ አቅጣጫ 2 ጅቦች መጡብን። በድንጋይ አባረርናቸው። ብዙ ሳንቆይ በሌላኛው አቅጣጫ ሌሎች መጡብን። በተመሳሳይ ሁኔታ አሳደፍናቸው። ጅብ ጉልበት እንጂ ልብ የለውም የሚባለው እውነት መሆኑን ያኔ ነው ያረጋገጥኩት። የድልድዩ ስር ዋና የጅቦች ጎዳና መሆኑ ስለገባን ድንጋይ መሰብሰብ ጀመርን። በቀኝ ሲመጡ ስናባረር፣ በግራ ሲመጡ ስናባረር፣ አንድም ጅብ ድልድዩን ሳያቋርጥ የጸረ ጅብ ስኳድ እዛው አቋቁመን በድንጋይ ሩምታ ወድረን እንደያዝናቸው ወለል ብሎ ነጋ እልሃለሁ። እውነትም ጸረ ጅብ ስኳድ። አብዮት ጥበቃዎቹስ? ልጅቷን እነማን ናቸው የገቡት? ውለጃቸው ብለው አንገላቷት። እሷ ግን የወንድሜ ጓደኞች ነበሩ ጠብቀው ሲያጡት ተመልሰው ሂደዋል ብላ ችካለች። ቤቱን ፈትሸው ሲያጡ ሄዱ። በጣም ስለተጠራጠሩ ሌሊቱን ሙሉ ከዚያው አካባቢ አልጠፉም ነበር። አንደኛው ልጅ ያለንን ሰምተን ወደ ቤት ተመልሰን ቢሆን ኖሮ አልቆልን ነበር። ልጆቹ አሁንም አሉ? ያኛው ልጅ የት እንዳለ አላውቅም። ለነገሩ ብዙም ማንተዋወቅም ነበር። ለጭር ጊዜ ፍራ ነበር የተገናኘነው። ከአባይነ ጋር ግን ጥቂት ወራት አብረን ሰራንና እሱ ወደ ሌላ ሪጅንና ስራ ስለተዘዋወረ ተለያየን። አልፎ አልፎ ግን መንገድ ላይ እንገናኝ ነበር። ቆይቶ ተያዘ። በጥይት ተመቶ ነበር አሉ። በኋላ ማዕከላዊ እስር ቤት አቆይተው ከሌሎች ልጆች ጋር እንደገደሉት ሰማሁ። በመካከላችን የተለመደው ጸጥታ ነገሰ። የባጼ ቆጡን እያወራው ሐሳብ ውስጥ እንዳይገባ ካደረኩ በኋላ የቀረን ነገር ከሌለ ለዛሬው ይብቃ አልኩት። ግድ የለህም ትንሽ ላውራህልና ስለ መሐመድ ቀጠለልኝ። ወዲኔ መሐመድ አባቱ ሙስሊም እናቱ ክርስቲያን ነበሩ። ያደገው አባቱ ጋር ስለሆነ ስሙም የሙስሊም ሃይማኖቱም እስልምና ነበር። የሚኖረው ስቴዲየም አካባቢ አፓርትመንት ላይ ነበር ከታላቅ ወንድሙ ጋር። ከመሐመድ ጋር የተዋወቅነው በ1968 አካባቢ ነው። ለኔ መድረስ የሌለበት ኮድ በስህተት ተሰጥቶኝ ነበር ላገኘው የቻልኩት። ስህተቱ እንደታወቀ ከኔ ጋር የነበረው ግንኙነት ተቋረጠና ወደ ተፈለገበት መዋቅር ተላለፈ። ከዚያ በኋላ ስታዲየም አካባቢ እንተያይ ነበር። በዚያ ሁኔታ ላይ እያለን ለሚሳደዱ አባላት መጠለያ የሚሰጥ ሰው አለ ተገናኝ ተብዬ ኮድ ተሰጥቶኝ ልገናኝ ሲሄድ መሐመድ ሆኖ አረፈው። ከዚያ በኋላ የምር ጓደኞች ሆን። ትርፍ ጊዜ ሲኖረን እንገናኛለን፣ ሻይ ቡና እንላለን። አብዛኛው ጨዋታችን ከፖለቲካ ውጭ ነበር። ወንደላጤ የነበረው ታላቅ ወንድሙ እቤት በማይኖርበት ቀን ወይም የሚጠለል ሰው ከሌለ አብረን እናድራለን። ቆይቶ እኔ ስለታሰርኩ ተለያየን። ታስሬ ስፈታ እቤቱ ሄድኩ። ቤቱ ተለቆ ታሽጓል የሚል ጽሑፍ ተለጥፎበታል። ታላቅ ወንድሙ ከኢትዮጵያ ውጭ መሰለኝ በስራ ምክንያት እንደወጣ፣ መሐመድ ደግሞ በ1970 አጋማሽ መታሰሩን ሰማው። ከዚያ በኋላ የት እንደደረሰ እንደማይታወቅ ከጥበቃ ሰራተኞች አረጋገጥ። በህይወት ሊኖር ይችላል በሚል የመነመነ ተስፋ ዘመዶቹን መፈለግ ጀመርኩ። ዝርዝሩ ብዙ ስለሆነ ያንን ልተወው። በመጨረሻ ልጃቸውን ፍለጋ ከክፍለ ሀገር የመጡትን እናቱን መርካቶ ሰባተኛ አካባቢ ዘመድ ቤት ተጠግተው አገኘዋቸው። መሐመድ ወንድምና እህቶች ቢኖሩትም ሁሉም የአባቱ ልጆች ነበሩ። እሱ ግን አንድ ለእናቱ ነበር። እናቱን ሳገኛቸው ቅስማቸው ተሰብሮ ነበር። አንተዋወቅም። የእሱ ጓደኛ ነኝ ስላቸው እሱን ያገኙ ያህል ነበር የተደሰቱት። ከዚያ በኋላ የተቻለኝን ያህል እጠይቃቸው ነበር። የልጄን ቁርጥ ሳላውቅ አገሬ አልገባም ብለው እዚሁ አዲስ አበባ የዘመድ ቤት እየቀያየሩ ሲኖሩ ነበር። ኋላ ላይ መንኩሰው ነበር። ከጥቂት ዓመት በፊት ቁርጣቸውን ሳያውቁ አረፉ። ይህን የዚያን ዘመን የሰቆቃ ታሪክ መስማት ሰላም የሚያሳጣ ሆኖ ነው ያገኘሁት። የመሐመድን ታሪክ እንደጨረሰ ሽንቴልሽና ብሎ መታጠቢያ ቤት ገባ። መቆየት ከሚገባው በላይ ብዙ ቆይቶ ተመለሰ። ሁኔታው ስላላማረኝ የዕለቱን ጨዋታ እዛው አቁሜ ለሌላ ቀን ተቀጣጥረን ተለያየን። ከ15 ቀን በኋላ ስንገናኝ ስለ አንዲት ሴት ልጅ እነግርሃለሁ ይለኝ የነበረውን አስታወስኩትና ስለ እሷ ባጭሩ እንዲነግረኝና ወደ ተዘጋጀውበት ጉዳይ እንድንገባ ጠየቅኩት። የምን ሴት ልጅ ብያለሁ እንዴ ብሎ ሊዋሸኝ ፈለገ። አዎ ብለኸኛል አልኩት ፍጥም ብዬ። ተው እባክህ ዝም ብሎ ነው አይነት ነገር የሚል መልስ ሰጠኝ። ቸካልኩበት። ከብዙ ውትወታ በኋላ አይናለም ስለሚላት አንዲት አባላቸው ልብ የሚሰብር ታሪክ ነገረኝ። ወራቱን በማላስታውሰው በ1969 ዓመተ ምህረት መጨረሻ አንዲት አባልን እንድገናኝ የተለመደውን ኮድ ከሚመለከተው ልጅ ተሰጠኝ። በተናጠል እያገኘኋት እንድቆይ ብቻ ነበር የተነገረኝ። የቀጠሮ ሰዓት ምሽት 2 ሰዓት አካባቢ ይመስለኛል። የብሔራዊ ቲያትር ከፍ ብሎ ባለው የብሔራዊ ቤተ መጻሕፍት ፊት ለፊት ባለው ዋና መንገድ ላይ ነበር። እጅን ኪሴ ከትቼ ቀስ እያልኩ ሲሄድ ነጠላ ለብሳና ተለቅ ያለ ፌስታል አንጠልጥላ አንዲት ወጣት ከላይ ወደ ታች መጣች። ቀጭን ረዘም ያለች ጠይም ወጣት ናት። ቆዳችንን ተቀያይረን ጨረስንና ተያይዘን መንገዳችንን ጀመርን። በመጣሁበት አቅጣጫ መመለስ ስለማልወድ አስፋልቱን ተሻግረን የአርቲስቲክ ማተሚያ ቤት የሚወስደውን የውስጥ ለውስጥ መንገድ ይዘን ወደ ብሔራዊ ቲያትር ጀርባ አቀናን። ስትመለሽ እንዳይርቅሽ ወደምትሄጂበት አቅጣጫ እየሄድን እናውራ ስላት ግር አላት። አንተ መጠለያ እንደምትሰጠኝ ተነግሮኝ ነው እኮ ያገኘው። እንዴት እንዲህ አይነት ስራ ይሰራል? እኔ እኮ በጣም የምፈለግ ነኝ። ነገ ከነገ ወዲያ ፎቶግራፊ በጋዜጣ ላይ መውጣቱ አይቀርም በማለት ብስጭት አለች። ደነገጥኩ። እሱ እንደምትለው አልተነገረኝም። የተባልኩት አግኛት ብቻ ነበር። የሰማሁትን ተጠራጠርኩ። ደጋግሜ ለማሰብ ሞከርኩ። አልተሳሳትኩም። ልጁ የነገረኝ የተወሰነ ጊዜ እያገኘኋት እንድቆይ ነበር። መጠለያ ለመስጠት የተለመደው አሰራራችን ቀድሞ ለኔ ተነግሮ ነው። ያን አስረዳዋት። ያልኳት ሁሉ ቢገባትም ከድንጋጤዋ ግን አልተመለሰችም። ባለቀ ነገር ከመጨነቅ መፍትሄ ወደ መፈለጉ መሄድ አለብን በማለት አሰብኩ። መፍትሄ ሰጪው ደግሞ እኔው ነኝ። መላ እንደሚኖር ስነግራት ተረጋጋች። ሜክሲኮ ያለው መጠለያችን በወቅቱ ነፃ ነበር። ሆኖም ቀድሜ ሳላረጋግጥ በዚያ ምሽት መሄድ አደጋ ያስከትላል። ሰዓቱ አብዮት ጥበቃዎች የሚዘዋወሩበት ነበር። የስታዲየሙ መጠለያ ደግሞ በሌላ ልጅ ተይዟል። ሶስተኛው ነፃ ቤት ኦሊምፒያ ነው። ቀድሜ ባልጠይቃቸውም እዚያ ለመሞከር አሰብኩ። ያ ካልተቻለ እኛ ቤት ይሻት እንደሚሄድ ነገርኳትና አረጋጋዋት። ሁለታችንም ገንዘብ ስላልነበረን በታክሲ መሄድ አልቻልንም። በእግራችን የምንሄድ ከሆነ ውስጥ ለውስጥ ውሰደኝ ስላለችኝ የኮሜርስ ኮሌጅን በስተቀኝ ስተን ሴተኛ አዳሪዎች በሚበዙበት በአሁኑ በመድን ፎቅ ጀርባ የውስጥ ለውስጥ መንገድ ለጋር ጫፍ ደረስ። በቀድሞ አሸዋ መሸጫ በነበረው መንገድ አድርገን በመሿለኪያ በኩል ውስጥ ለውስጥ ኦሊምፒያ ደረስ። የሰፈር ሰዎች እንዳያዩን በማውቀውና የመንገድ መብራት በሌለው በኩል አድርገን እትየተዋቡ ቤት ሄድ። እሷን ጨለማ ቦታ ላይ አቁሜ ወዳጃችን ቤት ገባው። እትዬ አልነበሩም። ራቅ ያለ ቤት፣ ለቅሶ ቤት ለማደር ይመስለኛል ሄደዋል ተባልኩ። ያለኝ የመጨረሻው አማራጭ እኛው ቤት መውሰድ ነበር። ቤት ስንደርስ ሶስት ሰዓት ቢሆን ምንም አልቀረው። እናቴ፣ እማሆይ፣ እህቴና ወንድሞቼ ያቺን ለግላጋና ጠይብ ልጅ ይዤ ስገባ ተገርመው ያዩኛል። ለምን እንዳመጣኋት ማን እንደሆነች አልተናገርኩም። ወዲያው ለሁለታችንም ምራት ቀረበልን። ይህንን ተፍረቴን ተጫዋች እላታለሁ። አሁን የዘነጋሁትን የፈጠራ ስሟን እየጠራው ቡና ተፈልቶ መጠጣት ስንጀምር ሁላችንም ተረጋጋን። የፈጠራ ታሪኬን ደረደርኩ። ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት እንደምንተዋወቅ፣ አብረን ዘመቻ እንደነበርን፣ አባቷ ክፍለ ሀገር ሲሄድ እንጀራ እናቷ ጋር ስትጣላ ከቤት እንዳባረረቻት፣ አባቷ በሶስት ቀን ውስጥ እስኪመለስ ድረስ እንዳመጣኋት አፌ ላይ እንደመጣልኝ ዘበዘብኩ። አይናለም ውሸቴ ገርሟት ግንባሯን አጨማዳ ታየኛለች። እቤት ያለ ሰው በሙሉ የእንጀራ እናቷን ስም በማንሳት በሐሜት ቆጨቅናት፣ ዘለዘልናት። ብዙ ቆይተን በጣም ስለበሸ የምትለብሰው ተሰጥቷት ፎቴ ላይ አደረች። ጠዋት አብረን ቁርስ በልተን የሚነበቡ የድርጅቱን ጋዜጦችና ሌሎች መጽሐፍት ሰጥቻት ወደ መደበኛው የሩጫ ስራዬ ሄድኩ። ልጁን ሳገኘው አይናለም መጠለያ እንደምትፈልግ ለምን ቀድሞ እንዳልነገረኝ በንዴት አይነት ስሜት ጠየቅኩት። እሱም ጉዳዩን እንደማያውቅና ከኔ ጋር እየተገናኘች እንድትቆይ ብቻ እንደተነገረው ገለጸልኝ። እዚያ ምስጥራዊ ድርጅት ውስጥ ማን ነው ያለ ሃይባል? እዚያ በኋላ አልተነጫነጭኩም አልተቆጣውም። ለማንኛውም የድርጅታችንን ስህተት እንደ ተፋስ ቆጥሬ በፍጹም አላውቀም። አስቸጋሪ ተልእኮም ካለ ከመፈጸሙች ለሰከንድ እንኳን አመነታም ነበር። ይህ ደግሞ የኔ ብቻ ሳይሆን ያዘኛው አባልም ስሜት እንደነበር በርግጠኝነት እናገራለሁ። ለማንኛውም የአይናለም ጉዳይም በዚሁ ተዘጋ። በቃ መጨረሻው እንዴት ሆነ? አትቸኩል፣ ታሪኩ ብዙ ነው። መጀመሪያ አይናለም የነገረችኝን ላጫውትህ። ወደ ጎተራ በሚወስደው መንገድ በቅሎ ቤት አካባቢ ኗሪ ነበረች። በአንድ ክፉ ቀን ተያዘች። እንዴት እንደ ተያዘች የነገረችኝን አሁን ዘንግቼዋለሁ። የታሰረችው ግን በዚያን ጊዜው ሁለተኛ ፖሊስ ጣቢያ ነው። 4 ኪሎ ብርሃንና ሰላም ማተሚያ ቤት አካባቢ ባለው የትራፊክ መብራት ጫፍ ላይ ነበር። አሁን ፈርሶ ኮንዶሚኒየም ቤቶችና አጠገቡም የመሬት አስተዳደር ፎቅ ተሰርቶበታል። የጣቢያው ግቢ በተነጻጻሪነት ጠበብ ያለ ሆኖ ከጀርባ በኩል የሚዋሰነው ከአካባቢው ነዋሪዎች ጋር ነው። የጓሮ አጥሩ እንደ ነገሩ የተሰራ ሲሆን በመሃል ገደላማ ቢጤ ባዶ መሬት አለ። እስረኞች ወደ ሽንት ቤት የሚሄዱት በእስር ቤቱና በዚያው አጥር መካከል ባለ ጠባብ የጓሮ መንገድ ነው። ስለዚህ 2 እና 3 ሰው ሆኖ ጎን ለጎን ለመሄድ አያስችልም። ሽንት ቤት የሚኬደው በሰልፍ ነው። ሲሄዱም ፖሊሶች ከፊትና ከኋላ ያጅቧቸዋል። በዚህ አይነት አካሄድ የእስረኞች ሰልፍ ሲረዝ መሃል ላይ የሚሆኑት እስረኞች ከፖሊሶች እይታ ውጭ የመሆን እድል ነበራቸው። አይናለም ይህን ሁኔታ በደንብ አጥንታለች። በመጨረሻም በዚሁ ደካማ አጥር ሾልኮ መሄድ እንደምትችል ተማምና ነበር። እናም እንደምታምናቸው 2-3 ሴት እስረኞች ታማክራቸዋለች። አንዳቸውም ሐሳቧን አልተቀበሏትም። እንዲያውም ሙከራው ለበለጠ አደጋ እንደሚያጋልጥና ከተያዙ ለሞት እንደሚዳርግ በአጽንኦት ይነግሯታል። አይናለም አልተዋጠላትም። ለብቻዋ ሙከራ ማድረግ እንዳለባት ወሰነችና ለጥቂት ቀናት ሐሳቡን ድጋሚ ሳታነሳ በመቆየት ልጆቹን አዘናጋቻቸው። አንድ ቀን እንደተለመደው ወደ ሽንት ቤት ተሰልፈው እየሄዱ ነበር። ከፊትና ከኋላ የነበሩት የሴት ፖሊሶች እይታ ውጭ መሆኗን ስትረዳ ከሰልፍ በመውጣት በዚያ እንደነገሩ በተሰራ አጥር ሾልካ አመለጠች። ከፊትና ከኋላ የነበሩት እስረኞች አይተዋታል። ሆኖም ምንም እንዳልተፈጠረ ሽንት ቤት ደርሰው ተመለሱ። ከሰዓታት በኋላ አይናለም መጥፋቷ ተረጋገጠ። እሷ ግን በዚያ ሰዓት ወደ መረጠችው መጠለያ ቤት በመሄድ በሰላም ደርሳለች። የተጠለለችበት ቤት የሚያጋልጣት ስለሆነ ቤቱ ይቀየር ተብሎ ነው ከኔ ጋር እንድትገናኝ የተደረገው።
Thank you.